ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 9 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። ቀዳሚው ዜና ይሆናል። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሐተታዎችን እናሰማለን። በመጀመሪያ ብንተባበር እስከምን ባንተባበርስ በማስከተልም የወያኔ ትኩረት ያልተሰጠው ጸረ ኢትዮጵያ ወንጀል በመጨረሻም ከተመክሮ አለመማር ስህተትን ያስደግማል በሚል ርዕስ የቀረቡ ይሆናሉ። በዚህም የመጀመሪያው ክፍል ድግታችን ፍጻሜ ይሆናል። ወደ አገር ውስጥ ቃ የሚያስመጡ ድርጅቶች በውጭ ምንዛሪ ጥረት ምክንያት ከፍተኛ ችግር እንደደረሰባቸውና አንዳንዶቹም የንግድ ተቋማቸውን ለመዝጋት የተገደዱ መሆናቸው ታወቀ። በመዘጋት ላይ ካሉት መካከል የቤት የስጦታ ጌጣጌጦችንና የመለዋወጫ ዕቃዎችን የሚያስመጡ የንግድ ድርጅቶች ይገኙበታል። እህልና ጥራጥሬ እንዲሁም መድኃኒት ለሚያስመጡ ድርጅቶች ባንኮች የውጭ ምንዛሪ ይሰጣሉ ቢባልም ለማግኘት ከባድ መሆኑን ባለ ንብረቶቹ ተናግረዋል። አሁን በአገሪቱ ውስጥ ያለውን የውጭ ምንዛሪ ለማሳደግ መደረግ የሚገባው የብርን ዋጋ ቀንሶ ወደ ውጭ የሚላከውን ምርት ማሳደግ ነው የሚሉ ወገኖች ይህ እስኪሆን ድረስ ከውጭ አገር ዕቃ በማስመጣት ንግድ የሚያካሂዱ ዜጎች ያላቸው አማራጭ ስራቸውን ማቆም ብቻ ነው ብለዋል። ከቻይና በተገኘ ብድር በአዲስ አበባ የተሰራው የቀላል ባቡር አገልግሎት በተለያዩ ቦታዎች ተሽከርካሪዎች በሚፈጥሩት አደጋ ስራው እየተሰናከለ መሆኑን የድርጅቱ ኃላፊዎች ገለጹ። 27 ባቡሮች በቀን ለ120 ሺህ ተሳፋሪዎች የመጓጓዣ አገልግሎት ይሰጣል ያሉት የድርጅቱ ኃላፊዎች በተለያዩ ቦታዎች የግል ተሽከርካሪዎች አደጋ በማድረስና አጥር ጥሰው በመግባት የባቡሩን ሐዲድ በመዝጋታቸው ምክንያት የባቡሩ አገልግሎት በየጊዜው እየተቋረጠና በተጓጓዦች ላይ ከፍተኛ መጉላላት የፈጠረ መሆኑን ገልጸዋል። ከመነሻው ጀምሮ በጥናት ላይ ያልተመሰረተው የቀላል ባቡር አገልግሎት በየጊዜው በመብራት ችግር ሲቋረጥና ህዝብን ሲያስመርር የቆየ መሆኑን በየጊዜው የተዘገበ ሲሆን በአሁን ወቅት ከ1.8 ቢሊዮን ብር በላይ ዕዳ ያለበት መሆኑን መዘገባችን ይታወሳል። ቅዳሜ የካቲት 4 ቀን በንፋስ ስልክ ላፍቶ ክፍለ ከተማ በአንበሳ አውቶቡስ ዴፖ ላይ በደረሰ የእሳት አደጋ በዴፖው ከነበሩት 556 አውቶቡሶች ውስጥ 11 ከጥቅም ውጪ በመሆናቸው ድርጅቱ የ18 ሚሊዮን ብር ኪሳራ እንደደረሰበት ታውቋል።
በሶማሊያ በቅርቡ የተመረጡት ፕሬዝዳንት ቃለ መሐላ በማድረግ ስልጣን በሚረከቡበት ወቅት የአልሸባብ ታጣቂዎች በቤተ መንግስት ላይ የተኮሱት ሞርታር ሁለት ሰላማዊ ሰዎችን የተገደሉ መሆናቸው ታውቋል። በታጣቂዎቹ የተተኮሱት በጠቅላላው 3 ሞርታሮች ሲሆኑ የሞርታሮቹ ድምጽ በስነ ስርዓቱ ለማክበር ተሰብስበው በነበሩ ሰዎች ላይ ከፍተኛ ፍርሃት ፈጥሮ እንደነበር በቦታው የነበሩ ሰዎች ይገልጻሉ። በሶማሊያ ውስጥ የሚገኘው የአፍሪካ ህብረት የሰላም አስከባሪ ኃይል አልሸባብን አዳክመናል በማለት ለበርካታ ጊዜያት መግለጫ ቢሰጡም ቡድኑ በየጊዜው ጥቃት ማድረሱን አላቆመም። በቅርቡ የተደረገው የፕሬዝዳንት ምርጫ ሲተላለፍ የቆየበት ምክንያትና በመጨረሻ ሊካሄድ የቻለውም በከፍተኛ የጸጥታ ጥበቃ አውሮፕላን ማረፊያ ውስጥ መሆኑን የቡድኑን እንቅስቃሴ ምን ያህል አገሪቱን ስጋት ላይ እንደጣለ ያሳያል ተብሏል። የብሩንዲ መንግስት በታንዛኒያ አሩሻ ከተማ ውስጥ ከመንግስቱ ተቃዋሚዎች ጋር እንዲደረግ በታቀደ የእርቅ ውይይት ላይ እንደማይገኝ አስታወቀ። በውይይቱ ላይ በአገር ውስጥ በህግ የሚጠየቁ የተቃዋሚ መሪዎች እንዲገኙ ስለተደረገ ከወንጀለኞች ጋር ለመነጋገር ፍላጎት የለውም በማለት መንግስቱ ተወካዮቹን ሳይልክ ቀርቷል። የሀገሪቱን የተለያዩ ችግሮች በሰላማዊ መንገድና በውይይት ለመፍታት የነበረውን ተስፋ በብሩንዲ መንግስት እንቢተኝነት ጨልመዋል ተብሏል። ወንጀለኞች ናቸው ካላቸው ተቃዋሚዎች በተጨማሪ የብሩንዲ መንግስት በየተባበሩት መንግስታት ድርጅት ልዩ አማካሪ የሆኑትን ሚስተር ጀማል ቤኖማርን በስብሰባው ላይ እንዳይገኙ ተቃውሟል። የተቃዋሚዎች ህብረት የሆነው ድርጅት በአሁኑ ወቅት ለውይይት ዝግጅነቱን በመግለጽ መግለጫ ማውጣቱ ይታወቃል። በብሩንዲ ውስጥ ያለው የጸጥታ ሁኔታ እየተባባሰ በመሄድ ላይ ሲገኝ የብሩንዲ መንግስት የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል እንዳይገባ መቃወሙ ይታወቃል። የሰሜን አትላንቲክ መከላከያ ድርጅት ኔቶ የሊቢያን ወታደራዊ ተቋም እንዲያደራጅ ከሊቢያ መንግስት ጥያቄ የቀረበለት መሆኑን የድርጅቱ ዋና ጸሐፊ ጀነራል ጀንስ ስቶልንበርግ ሐሙስ ዕለት ለጋዜጠኞች በሰጡት መግለጫ ገልጸዋል። ዋና ጸሐፊው በሰጡት መግለጫ ሊቢያ ውስጥ ጸጥታ ለማስጠበቅና የተረጋጋ ሁኔታ ለመፍጠር መከላከያ ኃይሏን ማደራጀትና ዘመናዊ ማድረግ ያስፈልጋል ብለዋል። ኔቶ በጥያቄው የተስማማበት መሆኑን በተዘዋዋሪ እየጠቆሙ ቢሆንም ፕሮግራሙ ምን እንደሚይዝና መቼ እንደሚጀመር አልገለጹም። ኔቶ በአሁኑ ወቅት በሊቢያ ወደብ አካባቢ የባህር ኃይል እንቅስቃሴ ያደርጋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ብንተባበር እስከምን ባንተባበርስ? በርካታ ኢትዮጵያውያን መተባበርን ጫና ሰጥተው ይተቻሉ። ሐሳቡ የተቀደሰ ነው። ያለ ህብረት ምን በጎ ነገር አለ? ያለ ህብረት ብልጽግና፣ ያለ ህብረት ድል የለም። ወያኔ በጫካ ህይወቱ ከሻቢያ ጋር ተባብሯል። መተባበሩ ክፋት የለውም። ምን አይነት ትብብር የሚለው ግን ወሳኝ ነው። ወያኔና ሻቢያ ሲተባበሩ ያተኮሩት በመንግስት ግልበጣ ላይ ነው። መንግስቱን ገልብጦ ሌላ የራሳቸው መንግስት ማቆም። የሀገርን ችግር ለመፍታት የሚለው የዘለቀታ ትልም አልነበራቸውም። ለህዝብ የሚለው ሰበብ ለእርዳታ ማግኛ ሲያደርጉት አክትሟል። እርዳታ ቢገኝም ትግሉ የሌላ ሆኗል። ሻቢያና ወያኔ ባረው ሀገሮችና ባውሮፓውያን እርዳታ የሚፈልጉት ደረጃ ላይ መድረስ ቢችሉም የሚፈልጉትን ለማድረግ ግን አልበቁም። ትግሉ በእርዳታ ገንዘብ ተሸጧል። የሌላም ትግል ነው የታገሉት። በመሰረቱ የጠራ ራይን ሳይዙ መጓዝ የሚያመጣው ችግር ይህ ነው። ምክንያታቸው ህዝብ ቢሆንም የተረዱበት ቃል ለመፈጸም ሀገርን ለውጭ ኃይል አሳልፎ መስጠትን፣ ህዝብን መክዳት አስከትሏል። እርስ በርስ ማጋጨትን ዓላማ አድርገው መያዛቸው ግባቸውን ለመፈጸም ነው። ያም ሆኖ ግን በትብብራቸው አልዘለቁም፣ በፍቅራቸው አልጸኑም። ለስልጣን ለሀብት ክፍያ እርስ በርሳቸው ተራክቷል። የጉዳዩ ባለቤቶችም ይበልጥ የሚያገለግሏቸውን ለመምረጥ እድል አግኝተዋል። አንዱን ሸልመው ሌላውን በማቀብ ቀጥተዋል። ተወደድኩኝ ብለሽ አትበይ ጠንበር ገተር፣ እኛን አንድ ሰሞን እንዲያርጎን ነበር አባብሏቸዋል። ሻቢያ በመቀጣቱ ወያኔዎች ተኩራርተዋል። የሰው ዕቃ መሆናቸውን ዘንግተው በራሳችን እንወስን ብለው ተወራጭተዋል። እናም ሁለት ባላ ተከል አንዱ ቢሰበር በአንዱ ተንጠልጠል በሚል ቻይናን ሁለተኛ ወዳጅ ለማድረግ ውስጥ ውስጡን አሲረዋል። ቻይናና አሜሪካን በፈረቃ ለመጠቀም ከጀሏቸው። ዶሮ ገመዷን ረዘም ሲያደርጉላት የለቀቋት ይመስላታል እንደሚባለው ማለት ነው። ያን ጊዜ ጉድ ፈላ። ፊትም የታሰሩበት ሰንሰለት መክፈቻውም መበጠሻውም ማሰሪያውም በእነሱ እጅ ስላልሆነ በርቀት እንዲበጠስ ሆነ። ማጠፊያው አጠረ። የትም ማምለጥ አልተቻለም። ቀጣዩን ለማሰር በሚበቃ አይነትም ለክተው ገመዱን ቆራረጡት። መንዛዛትን አሳጠሩት። ማንም ሊያጎረመርም አይችልም። ያለ ስምምነት ያለ ውለታ የተፈጸመ አይደለማ። ጥንቱን ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ የሚባልለት ጉዳይ ሆነ። ስለዚህም ወያኔ ራሱን ገደብ የሌለው ባርነት ውስጥ በድጋሚ አስገባ። ለስልጣን ላበቁት ባዳን ሁሉ በውለታው መሰረት ለመፈጸም ተገደደ። ስለዚህም የህዝብን መሬት እየነጠቀ ለነሱ አከፋፈለ፣ ለራሱም ሞነጨፈ። አዲዮስ። የህዝብ ትግል ማጭበርበሪያ ሆኖ ቀረ። ሱዳንም ለውለቷ ሰፊ መሬት ተቸራት። ሟቹ ጠቅላይ ሚኒስቴር መለስ ዜናዊ ተከታዩን ሁሉ ማኑ አስነክቶ ጥላቻን፣ ውርደትን፣ ተጠያቂነትን ሁሉን አውርሶ ነጎደ። ሸንኮራ ገዳ ቢሰጡኝ አጤ፣ መምጠጤን ጥዬ ምን ነው መላጤ ሲል ስንንቋጠረለት፣ ባዕዳን በጅልነቱ ሳቁ፣ ተዘባበቱ፣ በተሰጣቸውም ተደሰቱ። የሁሉ ነገር ሲደረግ ተነሳንለት ያሉት የህዝብ ዓላማ ውሸት እንደነበረ ተጋለጠ። ቆምንለት ያሉት ህዝብ መሬቱን ለመንጠቅ፣ ለድብደባ፣ ለእስር፣ ለእንግልት፣ ለአሰቃቂ ሞት ዳረጉት። ወያኔ ራሱን በቪላ ዘመዶቹን በኮንዶሚኒየም ልጆቹን በስኮላርሺፕ አንበሸበሸ። ለድሃው የትግራይ ህዝብ ግን ቅንጥብጣቢ ጣለለት። የነሆለለውም በሌላ ነገር እንዲኩራራ፣ በባዶ ልቡ እንድታብጥ ተቀሰቀሰ። ከወርቁ ዘር በመወለዴ እኮራለሁ ሲል መለስ ዜናዊ በአደባባይ ተናገረ። ልክ ዶችላንድ ኡበር አለስ ብሎ እንዳለው ሂትለር መደለያ መሆኑ ነው። የትግራይ ህዝብን ማጭበርበሪያ መሆኑ ነው። ግራም ነፈሰ ቀኝ ሰዎቹ ቃል የተገባላቸውን መሬት ወስዷል። የቀረበት ህዝብ ነው። የተንገላታውም ሁሉንም ያጣው ህዝብ ነው። ወያኔ ወገኑ መስሎት እየደገፈ ያስገባው ህዝብ ነው እየተረገጠ ያለው። በህብረት እንዳይኖርም ከጎረቤቱ ከኖረው ቀዬ የተባረረው ህዝብ ነው የጨለመበት። በምትኩ የገዢው ዘመዶች ናቸው በቦታው የሰፈሩበት። ከጋምቤላ፣ ከጎንደር፣ ከወሎ፣ ከሸዋ፣ ከአዲስ አበባ፣ ከሁሉም ስፍራ ነዋሪው ህዝብ ጊዜ በሰጣቸው ጎጠኞች ተወርሷል። ቦታው በውጭ ባዕዳንም በገዢው መደብ ዘሮችም ይፈለጋል። እናም መላሹ ማን ነው? የትግራይ ህዝብ ደልቶልኛል ብሎ ይቀበላል ወይስ ከወገኖቹ ጋር አብሮ ይቆማል። ወያኔ የሚያሳስት አይደለም ዘረኛ ወንጀለኛ ሀገር ገዳይ ነው። ማንነቱን ለማወቅ ጊዜው እስኪደርስ መጠበቅ ከቶንም አያስፈልግም። የሳውዲ ሀብታሞች፣ አረቦች፣ ህንዶች ሁሉም በነጻ መሬት ታድሏቸዋል። አሊያም ከዶላር ባነሰ ካሬ ሜትሩን ተቸብችቦላቸዋል። ምን ቸገረው ባንዳ? አልደማበት አልቆሰለበት። ባዳን መሬቱን አረሱ፣ ምርቱንም ሰብስበው ወደ ሀገራቸው አሳፈሩ። ማን ተው ይበላቸው? ቀድመው ነው አቃብ ተከፈሉት። ህንድም አረብም ድርሻቸውን ተቀራመቱ። መስኪን የኢትዮጵያ ህዝብ ከወራሪዎች ጋር ያደረገው ተጋድሎ በባንዳ ልጆች ተነጠቀ። ወራሪዎች አንጀታቸው ራሰ። የሀገሩ ዜጋ ቤቱን መሬቱን ተቀማ። ቦታ ልቀቅ ተባለ። አዱኛ ብላሽ። አዳዲስ ሀብታሞች መጥተዋል ከሜዳ። ሲበሉ የሚሮጡ ሲጠጡ የሚራገጡ መጥተዋል። የኢትዮጵያ ህዝብ መጠኑ ይብዛ ይነስ እንጂ በኖረባቸው ዘመናት በሙሉ ከመከራ ተላቆ አያውቅም። እናም ዘወትር ራሱን ይጠይቃል። መሬት ይዤ ውስጡ አረንጓዴ ለምን ይሆን የራበው ሆዴ እንዳለው ቴዲ አፍሮ ትክክል ነው። ድርቅና ጠኔን የኢትዮጵያ መለያ ለማድረግ ሲጥሩ የኖሩት ባዕዳን ለአድራጎታቸው ምክንያት ቢኖራቸውም በራሳቸው ሞክረውት ያልተሳካ በመሆኑ ዳግመኛ በዚያ መንገድ ሊሄዱበት አልፈለጉም። ይልቁንስ ሊያይተውና ገነጣጥለው ማዳከምና በዓለም አደባባይ ራሷን የማትችል ተጠሪዋ ሀገር አድርጎ ማስቀመጥ የሚቻለው በራሷ ሆድ አደር ዜጎች አማካኝነት መሆኑን በማመን ለማስፈጸም መንደፋደፉን መርጠዋል። ለዚህም ተግባር ያሰማሯቸው የጎሳ ድርጅቶች አሉ። ከነዚህ መሃል ቀንደኛው ደጋፊያቸው ወያኔ ነው። ስለ ወያኔ ማንነት ከ91 ዓመተ ምህረት ጀምሮ ሲነገር የቆየ በመሆኑ መደጋገም አያስፈልገው ይሆናል። ነገር ግን በፍራትና በጥቅም ታይዞ በግንባር ተሰልፎ እኔን ግደሉን እያለ የሚሞግተውን የዋህ ዜጋ ነጻ ለማውጣት መደጋገሙ አስፈልጊ ይሆናል። ምንም አይነት ፍላጎት ቢኖራቸው ተለጣፊ ገዢዎች በአፍሪካ ውስጥ ህዝብን ማስደሰት አይቻላቸውም። ምክንያቱም የተሰማሩበት ተግባር ይህን እንዲያደርጉ አይፈቅድምና። ሟቹ መለስ ዜናዊ አፉ ዳጥ ዳጥ ሲለው የሰው በልቶ አይተኙም ተኝቶ የተባለውን ረስቶት ይሆናል። ለሚዘነጋ ደግሞ ማረሚያ አለ፣ ለቅጠትም ቅጣት። አሁንም በዚያው መንገድ እንጓዝ ለሚሉ ግን አያዋጣምና በጊዜው ታረሙ ማለቱ ተገቢ ነው። በራስ መንቀሳቀሻው መንገድ የተሳተ ይመስላልና ያለ ህልማቸው የሚያልሙ ያለ መንገዳቸው የሚነግዱ እንዳሉ ተስተውሏልና ለድል የጓጉ የወያኔ ግፍ ያንገፈገፋቸው ህብረትን ከልብ ቢሹ ተገቢ ነው። ግን አብሮ መታየት ያለበት ብንተባበር እስከምን ባንተባበርስ የሚለው ነው። ድል ለኢትዮጵያ ህዝብ።
Your is the best. Goodness my age. Can't stop us. Can't stop us.
ወያኔ ትኩረት ያልተሰጠው ጸረ ኢትዮጵያ ወንጀል። ወያኔ ኢትዮጵያን ላጠፋ የመጣና እየጣረ ያለ ኃይል እንደመሆኑ መጠን ዘመቻው ፈርጀ ብዙ ሆኖ መቆየቱን ብዙ ሰዎች በሚገባ የተገነዘቡት ያመስልም። ወያኔ ከግድያና ፍጅት ህዝብን ከፋፍሎ ከመጫረስ አልፎ አግሪቷን ምድረበዳ ለማድረግም ያልተቋረጠ ዘመቻ በማካሄድ ላይ ነው። ያካባቢ ደህንነትና በላሸት የመጪውን ትውልድ ሀገር መጉዳት ማሽመድመድና ያለውን ህዝብ አደጋ ማጋለጡ የሚታወቀ ነው። ወያኔ የኢትዮጵያና የኢትዮጵያዊነት ቅርስ ሊያጠፋ ሲጥር ቆይቷል። ይህ በቅድሚያ ሀገራዊ ወይም ብሔራዊ ቅርሳችን ማጥፋትን ግድ ብሎበታል። የሃይማኖት ተቋማትን ኢትዮጵያዊነን ብለው ጸንተው የተባሉ ህዝቦችን ቅርሶችና ንብረቶችን በተቻለ መጠን ሊያጠቃ ሞክሯል፣ አውድሟል። የትግራይ የባህል ማዕከል የሚባል አቋቁሞ ሰነዶችን ቅርሶችን የትግራይ ናቸው ብሎ ወደ ትግራይ ማጓጓዙ ምስጢር አይደለም። የሀገራችን ቅርስ ናቸው የሚባሉትን የዱር እንስሳዎች ሁሉ በአረብ አዳኝ ተብዮች ማስጨረሱ ምስጢርም አይደለም። ወያኔ ገና ጫካ ሳለና ወደ መተማ መዝለቅ ሲችል ቀርከሃ ዛፍ በሱዳን እንዲጨፈጨፍ ለንግድ አቅርቦ የደን ሀብታችንን የጎዳ መሆኑ ይታወቃል። የጠገደንም ወዲምቢንም በገፍ ገድሎ ሲጠየቅ አማሮች ወደ ትግራይ ከአጼ ምኒልክ ጋር ዘምተው ሰጎኖቻችን ሳቀር ያጠፉናቸውና ሲያንሳቸው ነው ማለቱም የሚረሳ አይደለም። ወያኔ ስልጣን እንዲያዘ ለነጭ ሳር ፓርክ ጫካ መቃጠል ዋና ተጠያቂ ነው። ወያኔ ባልታወቀ ምክንያት ተነሳ በሚለው ቃጠሎ ከመርካቶ እስከ እቴጌ ሆቴልን የደቂ ስጢፋኖስ ገዳማትን ሁሉ አድሟል። በትግራይ ዛፍ ተከላን በሰፊው ሲያያዘው በሌሎች ቦታዎች ግን ደናችን ጨፍጭፎ መሬቱን ምድረበዳ ሊያደርግ ሞክሯል። ኢትዮጵያን ደን መጨፍጨፉ ከኢትዮጵያ አልፎ የመካከለኛ አፍሪካን የአየር ሁኔታ ሁሉ ማዛባት መቻሉ በአዋቂዎች እየተነገረ ነው። ይህ ዘረኛ ቡድንም አገርን ለማጥፋት በታሪክ ብረዛና ክለሳ መስክ እየሰራ ያለው
ምስጥረም አይደለም። ያገራችን ለመሬት በባዳን ማዳበሪያ ኖርዌይ ጉቦ ሰጣ በመታራግፍብን ባዳን እንድትተክሉ በተፈቀደላችሁ አበባ ተክል እየተጎዳ ሲል ወያኔ እሰየው ነው የሚለው። ሁሉም የለማጥረት በቅድሚያ በትግራይ መሆን አለበት በሚልም ሌሎችን አካባቢዎች እየጎዳ እንደሆነ ይታወቅ ነው። ያካባቢ ደነት ጥበቃ ትኩረት እየሰጠው በራይ ዘመቻ ነው። ጫካውን ዱላራዊቱን ቅርስና ተቋሙን ሁሉ በመንከላከፍ ፈንታ ማጥፋቱ ተልኮ ከሆነ አገሬን ያጫጭና ያደከሙ ያበላሹ ነው ለመጪቱ ልጅ የሚያሳልፉት ማለት ነው። የሳውዲ አረቢያ ሀብታሞች በአገራችን በውያኔ ተፈቅዶላቸው ዞንም አንበሳም መግደላቸው ሊደበቅ አልተቻለም። የቤተ ክርስቲያን ቅርሶች በውያኔና በሟቹ ጳጳስ ተብዬ ካድሬ ተዘርፈው ተሽጠዋል። ካድሬው ጳጳስ ገና ለዚህ ቦታ ሳይበቃ በኢየሩሳሌም ገዳም ላይም ዝርፊያ አካሂዶ ያደረሰው ጉዳት ተጋልጦ እንደነበር እናስታውሳለን። ውያኔ በሙስሊሞች ላይ ጣልቃ ገብቶና ሊያፈርሳቸው ጥሩ እነሆ እስከዛሬ ተቃውሞ መቀጠሉ የሚታይ ነው። ቀደም ገና 1983 ዓመተ ምህረት ጀምሮ ትግራይ እንድትለማ ኢትዮጵያ ትድማ ሲባል የነበረው ሀቅ ሆኖ መቆየቱም ክርክርን የሚጋብዝ አይደለም። ወያኔ ኢትዮጵያን እንደ ሀገር የማይ በመሆኑ ጥፋቷን እንጂ ልማቷን አይመኝም። የሚጎታትን ነገር ሁሉ ይፈልገዋል። ስሟን የሚያስጠሩ ባለ ታሪኮች ስማቸው እንድነሳ አይፈልግም። የአፍሪካ የእግር ኳስ ፌዴሬሽን አፍሪካቸውን ሊያከብር ሲል ያደረገውን ተቃውሞ ያስታውሷል። ኢትዮጵያን የሚያዋርድ ሁሉ ወያኔው ደስታው ነው። ወያኔ ይሁንኝ ብሎ ኢትዮጵያን ምድረ በዳ ሊያደርግ ከተነሳ ጀምሮ በሁሉም መስክ በአገራችን ላይ የደረሰውና እየደረሰ ያለው ጉዳት በቀላሉ የሚታይ አይደለም። የነበረው ሰፊ ጫካ ዛሬ የለም። ቅርስ የተባለው የጋምቤላ ጫካ እንኳን ለህንድ ተሰጥቶ ተመንጥሯል። ለመሬት ለነገይቷ ኢትዮጵያ ደንታ ለሌላቸው ባዕዳን ከመሰጠቱ ባሻገር እየደረቀ መሆኑ ይታወቃል። የወሎና ጎንደርን ለመሬቶች ወያኔ በጉልበት ወደ ትግራይ በጥቅልሉም በዚህ በሚነሳና ወደፊትም ቢሆን የህገወጥ ድርጊት እርምጃ ሳውል ሳያድር የሚቀየር መሆኑን ወያኔ አለማወቁ ምንኛ እብሪት ያወረው ኃይል መሆኑን ያሳያል የሚለውም መጠቀስ ያለበት ነው። የሀገራችን ብቻ የሆነው በባሪ የሚገኘው ቀይ ቀበሮ፣ በሰሜን ያለው ጭላዳ ዝንጀሮ፣ በልዩ ልዩ ቦታዎች ያለው የዝሆን፣ ያንበሳ፣ ያጋዘን ወዘተ የዱር አውሬ ስብስብ ለጥቃት ተጋጥጧል። ወያኔ የሀገርን ቅርሶች እየሸጠ እንዳለ ሁሉ አውሬዎችንም ለገንዘብ ሲል ያሳድናል፣ ይሸጣል። የአካባቢ ደህንነትን ጥበቃ ለወያኔ ጉዳዩ አይደለም። ይህም በሀገሪቷ የአየር ጠባይ ላይ እየደረሰ ያለውን ጉዳት ሁሉም ዜጋ ያውቀዋል ማለት ይቻላል። ከትግራይ ውጪ የት ነው ሰፊ የዛፍ ተከላ የሚታየው? ዛፍ ተጨፍጭፎ ህንፃ፣ ቡና ተነቅሎ ጫት፣ ጫካ ተመንጥሮ ህንፃ ነው የወያኔ ፖለቲካና እርምጃ። ለአገር ከቶም የማይበጅና የነገን ኢትዮጵያ ምድረ በዳ ሊያደርግ የተነሳ እርምጃ ማለት ነው። ኢህአፓ በመጨረሻው በረሃ ግብሩ የአካባቢ ደህንነት ጥበቃ ዘመቻ ትኩረት ሰጥቶት አስፍሮበታል። ያለ ምክንያት አይደለም። አለቅድና በተለይ ጎጂ በሆነ መንገድ የሚካሄድ የከተሞች መስፋፋት በአገሪቷ ኢኮኖሚ ላይ የሚያመጣው መዘዝ ቀላል አይሆንም። በወያኔ እየተገነቡ ያሉ ህንፃዎች በውድቅ ሲሚንቶ፣ አለበቂ ጥናት ወዘተ መሆኑ ሁሉም የሚያውቁ ጉዳይ ነው። ለመሬት መንቀጥቀጥ ሰለባ ትሆናለች የተባለችው አዲስ አበባ ነገ ይህ አደጋ ቢመጣበት ህንፃዎች ፈራሾች መሆናቸውና ለአደጋ መከላከልም አንጻር በጥናት የተሰሩ ባለመሆናቸው ብዙ ጉዳት እንደሚያደርሱ ከወዲሁ ተነግሯል። ህንፃ በህንፃ መዝናኛ መናፈሻ ቦታዎች፣ ይህን ሁሉ አልባ የወያኔ ከተሞች የምድር ላይ ሲኦል ለመሆንም በሽቅድድም ላይ ናቸው። ፀሐዩን ገደለን አልቻልነውም መባሉ ምንኛ የአየር ጠባይ ለውጥ እንደመጣም የሚጠቁም ነው። ወያኔ የኢትዮጵያና የመልክዓ ምድር የተፈጥሮ ይዘት እያበላሸ ነው መባሉ ተገቢ ነው። ወያኔ ስልጣን ከመጣ በኋላ ሻቢያና ሱዳን የኢትዮጵያን ጫካዎች እየጨፈጨፉ ወደ አገራቸው ማጓጓዛቸው አልረሳንም። ይባስ ብሎ ሰፊና ደም መሬት ለሱዳን ተሰጥቷል። በከርሰ ምድሯ ያሉ የኢትዮጵያ ንጥረ ሀብቶችም በአላሙዲና ወያኔ በግፍ እየተበዘበዙ ሲሆን ህዝቡ ከወርቁም ከሌላውም እስካሁን ያገኘው ጥቅም የለም። ዘርፊያው ቀጥሏል። በሰው እጅ የተቀየሩ ዘሮች ወይም ጄኔቲክ ሞዲፋይድ ሲድስ ለመሬቱም ለሰውም ጎጂ ናቸው እየተባለ ወያኔ እነዚህንም ሆነ መሬት አትፊ ማዳበሪያዎችን አስገብቶ በመሸጥ ላይ ነው። አርሶ አደሩ ማዳበሪያ ካገዛዙ እንዲገዛ ተገዶ ባዕዳን እንደተያዘ ያሳያል። ከሁሉም በላይ ድርቅ በሚል የሚገለጸውና ሚሊዮኖችን ለረሃብና ለሞት የሚዳርገው መነሻው በአብዛኛው ሰው መሆኑ የሚታወቅ ነው። የወያኔ የጫካ ጭፍጨፋና የምድረ በዳር ምጃ ድርቅን ያመጣል። በተፈጥሮ አደጋ መከላከያ ለመኖሩ ከዚሁ ያዝና ጉዳቱን ሰፊ አውዳሚን ያደርገዋል። ለመሬት እያለ ኢትዮጵያ ለድርቅና ለረሃብ የተጋለጠችው በአገዛዞቹ የጥፋት እርምጃ መሆኑን መካድ የሚቻል አይደለም። ድርቅ ሰው ሰራሽ ነው ቢባልም ይህን ሁሉ ያመላክታል። አርሶ አደሩ ከመሬቱ መፈናቀሉ፣ በምርት መስክ በወያኔ ተፎካካሪነት መጎዳቱ፣ የአየር ጠባይ ወደ ድርቅ እንዲያዘነብል መደረጉ ወዘተ በበቂ ሊያመርትና ሊመቸው አልቻለም። ከመሬቱም እየተፈናቀለ ወደ ከተማ ልመና ኑሮና የከፋ ድህነት ተዳርጓል። በእርሻው መስክ የወያኔ ሁለገብ እርምጃ የሚያበለጽግ ሳይሆን ወያኔን የሚያከብር፣ መሬታችንን የሚጎዳና ሰፊውን ሕዝብ ወደ ረሃብና ችግር አዘቅት የሚወረውር ነው። በአንጻራዊ ደረጃ ያለው ልዩነት እንዳለ ሆኖ የትግራይን ይዞታ በመሠረቱና በዋና ደረጃ ወያኔን የሚጠቅም እንጂ የትግራይን ሰፊውን ድሃውን አርሶ አደር እያበለጸገ አይደለም። ወያኔ መሬታችንን፣ የተፈጥሮ ሀብታችንን፣ ቅርሶቻችንን፣ የዱር አራዊቶችን ሁሉንም እያወደመ ያለ ጸረ ኢትዮጵያ ኃይል ነውና በአስቸኳይ መወገዱ፣ አገርን ለማዳን መወሰድ ያለበት እርምጃ ነው።
ከተመክሮ አለመማር ስተትን ያስተክማል ነጻነት በመርጫ አይገኝም ለተወሰኑ ወራቶች ከበሮ የተደለቀለት በማላገጫነቱና በትርጉም የለሽነቱ ሲታጭ የነበረው ወያናዊ የምርጫ ተውኔት ራሱ ከራሱ ጋር በመወዳደር ድምጽ በማግኘት ክብረ ወሰን በመስበርና በአሸናፊነት ከተደመደመ በኋላ ይኸው የተወሰኑ ቀናቶችን አስቆጥሯል። ይህንን ቀድሞ የተበላ ዕቁብን ያኔዎች በካድሬዎቻቸው አማካኝነት በተለያዩ የፕሮፓጋንዳ መጣጥፎች በሰፈንና አስክስታ በማጀብ ደስታቸውን ሲገልጹ ቢታዩም ያሰቡትና ያለሙት ደስታ በእነሱ ክልል ተሽከረከረ እንጂ የብዙሃኑ ህዝባችንን አጃቢነት አላገኘም። ይህንንም በመጠነ ሰፊ ፕሮፓጋንዳ ሊሸፍኑት አልተቻላቸውም። ከዚህ ትርጉም የለሽ የምርጫ ቀንት ህዝባዊ ድል ይገኛል ብለው የቋመጡ ደግሞ የክስረት አፍረታቸውን ለመሸፋፈን እነሱም በበኩላቸው የሚሉትን ቢሉም አልፎ ተርፎም የማሬጣታቸውን በሌላው ላይ ቢቀስሩም ምክርን አልሰማ ብለው በደረሰባቸው ውድቀት የሚያዝንላቸውም ሆነ ውታቸውን የሚሰማላቸው ሐዘንም የተቀመጠላቸው አልተገኙም። እንዲያውም በጀመሩት ጎዳና ለመቀጠልና አሁንም በቅጡ ባልተጠና ሂደት ከወዲሁ ከመጀመሪያው ውጤት አልባ በሆነው የትግል ስልታቸው ለመጓዝ ሽር ጉድ ሲሉ ይታያሉ። ሀገር ወዳዱ ወደፊት ከባድ ስራ የሚጠብቀው መሆኑን የሚያመላክት ክስተት ከፊታቸው የተደቀነ መሆኑን ግን ለሁሉም ግልጽ ይመስለናል። ይህ የወደፊት ፍታ እንዳለ ሆኖ የ2007 ዓ.ም ተመረጥ የወያኔ ቀልድ ምርጫ ዛሬም ወደ ኋላ መለስ ብለን ስናጤ ነው ለም የሚታወሰን አንድ ነገር ቢኖር የወያኔን አገዛዝ በጥሩ አቋም የሚገልጽ አንድ ፖለቲካ ጥቅስ አለ። እሱም ለ22 ዓመታት የምስራቅ ጀርመን ፖለቲካ ሲመራ በነበረው ዋልተር ኡልብሬሽት የተነገረ ተብሎ ለትምህርታዊነቱ ብዙ ጊዜ የሚጠቀሰው አስተያየት ነው። ይህንም ጠቅሳለሁ። ዲሞክራሲያዊ መስሎ ሊታይ ይገባል፣ ነገር ግን ሁሉም በእኛ ሙሉ ቁጥጥር ስር መሆን አለበት። የወያኔ አገዛዝም በተቻለው መጠን የቀልድ ምርጫውን ሂደቱን ከጥንስሱ ጀምሮ እስከ ፍጻሜው ድረስ በራሱ ሙሉ ቁጥጥር ስር አስገብቶ ያለፉት 24 ዓመታት እንዳደረገው ሁሉ በቅርቡም ይህንን ድርጊት ዲሞክራሲያዊ ካባ እንዲላበስ መጠነ ሰፊ ፕሮፓጋንዳና መሰሪ ድርጊቶችን አካሂዶ የመቶ በመቶ ውጤት አግኝቻለሁ ሲል ተሳልቋል። ተመሳሳይ ላባ ያላቸው ወፎች አብረው ይበራሉ ነውና በምስራቅ ጀርመን በስልጣን ላይ የነበረው አምባገነን አገዛዝም በበኩሉ በዘመኑ አጠራር አውራ ፓርቲ ይባል የነበረውና በነጻ ምርጫ መቼም ቢሆን የብዙሃኑን ይሁንታ ሊያገኝ የማይችለው አምባገነን ፓርቲ እስከ 1986 ዓ.ም ድረስ በሱ የበላይነት ሙሉ ቁጥጥር እንደ አውሮፓ አቆጣጠር በየጊዜው በተደረጉ የምክር ቤት ተብዬ ምርጫዎች በ99 በመቶ ድምጽ በማግኘት ተመርጫለሁ እያለ ሲደነፋ እንደነበር የታሪክ መዛግብት የሚያመላክቱት ናቸው። ለህዝብ የተረፈው ምን እንደሆነና የኋላ ኋላ ህዝብኛ ነን በሚል መሪ መፈክር ስር በምርጫ ሳይሆን በራሱ ቆራጥ ትግል የባዕዳን እርዳታም ታክሎበት የነጻነት መብቱን ከተጎናጸፈ በኋላ ዲሞክራሲያዊ ምርጫን አካሂዶ የራሱን በፍላጎቱ ላይ የተመሰረተ አስተዳደርን መስርቶ ያው የወደፊት ህይወቱን እየመራ እንደሚገኝ የሚታወቅ ነው። ለትዝብት ያህል ከተውኔቶቹ ሂደት አንዳንድ ነጥቦችን እንመልከት። የወያኔን የማላገጫ የምርጫ ተውኔት ለማድመቅ የተለያዩ ውይይቶች በአገዛዙ ተወካዮችና እሱን ይቀናቀናሉ ተብለው በሚገመቱ ግና ከሱ በምንም መልኩ በማይለዩ ክፍሎች መካከል ከተደረጉት ውስጥ በተለይ በአንደኛው ካሁን በፊትም ቀርበው ምንም አይነት ውጤት ያላስገኙ አስተያየቶች ሲደገሙ መደመጣቸው በርካታ የፖለቲካ ታዛቢዎችን ያስገረመ ለመሆኑ የተስተዋለና ተበክሮም የተገለጸ ነው። እንዲያውም እጅግ አሳፋሪና አሳዛኝ ተብሎ በፖለቲካ ታዛቢዎች የተተቸ ነበር። ከዚህ አስገራሚ ከሆኑ ውይይቶች ውስጥ ከፋም ለማ ማገዛዙ ለመጀመሪያ ጊዜ ከተወሰኑ ተቀናቃኞች በጋራ ለመቀመጥ የቻሉበት ተብሎ ማገዛዙ ባለሟሎች የተደነቀውና በኢትዮጵያ ብሮድካስት ኮርፖሬሽን ተዘጋጅቶ የቀረበልን የውይይት ጭማቂ አንዱ ነበር። በርግጥም በውይይት ወቅት ከዚህም ከዚያም ስለ ዲሞክራሲ ዘትና ምንነት፣ ስለ ኢኮኖሚ ዘትና ልማት፣ ስለ መልካም አስተዳደር፣ ስለ ምርጫ ቦርድ፣ ስለ ሰላምና በሌሎችም ለሀገሪቷ ወሳኝ የሆኑ ርዕሶችን አስመልክቶ ማለት የሚችሉትን ያህል ሲናገሩ ተደምጠዋል። ይሰነዘሩ የነበሩ አስተያየቶችን በጥሞና አላዳመጠ ግን ያገዛዙ ተወካዮችም ሆኑ ህዝብን እንመራለን ወይም ደግሞ ነፃ እናወጣለን የሚሉ የድርጅት ተወካዮች በአብዛኛው የፖለቲካ ብስለታቸው ባለፉት 24 ዓመታት ውስጥ በወያኔ አገዛዝ የበላይነት እንብዛም እንዳላደገ እንዲያውም ወደ ታች የዘቀጠ መሆኑን ለመታዘብ የሚያዳግት አልነበረም። በተለይም በከፍተኛ የትምህርት ተቋማት ውስጥ በማለፍ የፈረደባቸውን ሁለት ፊደላት ከስማቸው በፊት ማስቀመጥ የሚያስደስታቸውና ክብርና ሞገስ የሚያገኝ የሚመስላቸው ባልተሰማሩበት የትምህርት መስክ አዋቂ የሚያስመስላቸውና ግብዝነት የሚያጠቃቸው ምሁራን ባዮች ለተሰብሳቢው ይሰጡ የነበሩት የማስተማር ጥረቶችን ላዳመጠና ላስተዋለ በርግጥም በእነሱ የፖለቲካ ምህዳር ውስጥ የውቀት ደረጃ ክብደቱ ወደ ታች ያሽቆለቆለ መሆኑን እንዲሁ ለመገንዘብ አያዳግትም። ባጭሩ የንቃተ ህሊና ጉዳይ በጣም አሳሳቢ ደረጃ ላይ እንዳለ ለመገንዘብ አላስቸገረም። በተለይ ክስተት ስለ ሀገሪቷ የትምህርት ሁኔታን በተመለከተ በቀረቡ የግምገማ አስተያየቶች በሚገባ በዝርዝር ቀርቦ ለማዳመጥ እድሉን ያገኙ እንደገለጹት ያገዛዙ ጸረ ኢትዮጵያዊነት ከምንጊዜውም በላይ ክፉኛ የተጋለጠበት እንደሆነም በዚሁ ስብሰባ ከፍተኛ ደረጃ የተስተዋለበት ነበር። እንደ ሀገር ወዳድ ኢትዮጵያዊ እጅግ የሚያሳዝንና የሚያበሳጭ አሳዛኝ ክስተት ነበር። ላለፉት 24 ዓመታት በሀገራችን ለተከሰቱት ችግሮች በዋና ተጠያቂነት የአማራው ብሔረሰብ ነው ተብሎ ዜጎቻችንን ቋቅ እስከሚልና እስከሚሰለች ድረስ ሲነገር እንዳልነበር ሁሉ በዚህ ውይይት ወቅት እሱም ተጨቁኗል ለማለት የደፈሩም የተደመጠበት ነበር። ይህ ሁሉ ጫጫታ በርካታ ጥያቄዎችን ማጫሩ አልቀረም። የአቋም ለውጥ ወይስ ለፕሮፓጋንዳ ፍጆታ ሲባል የቀረበ የሚለው ከዚህ አንጻር በዋናነት የሚጠቀስ እንደሆነ በውስጥ አዋቂ የፖለቲካ ተንታኞች ተደጋግሞ የተሰጠ አስተያየት ነበር። የአገዛዙ ተወካዮችና ለሱ የሚሳሳ ልብ ያላቸው ክፍሎች በዚህ ውይይት ወቅት አበክረው ይገልጹ የነበሩት ደግሞ አገዛዙ በሚወስደው የተለያዩና የተሳሳቱ የፖለቲካ እርምጃዎች ምክንያት የገረቡትን ስርዓት በትጥቅ ትግል ለመፋለም በምንም አይነት ማጠየቂያ ሊሆን እንደማይችሉና በዚህ መስክ መሰማራት እንደማይገባም በተደጋጋሚ ተገልጸው ተደምጠዋል። የሚያዳምጣቸው ግን አለማግኘታቸውና አለማወቃቸው ምን ያህል ባገኙት ጥቅም ህሊናቸው የታወረ መሆኑ አመላካች እንጂ ሌላ አይደለም። በርግጥም ህዝብ መከተል የሚገባውን የትግል ስልት የሚወስነው ራሱ በሁኔታውና አግባብነት አለው ብሎ ባመነበት ለመሆኑ ተደጋግሞ የተገለጸና በተግባርም እየተፈተነ ነውና በዚህ ብዙም አንገፋበትም። አግራሞትን ጭሮ ያለፈው ግን ወያኔ አገዛዝ የተፈጸሙት ስህተቶች ለነሱ አስተያየት ቀለል ያሉ ናቸው ሲሉ አንደበታቸውን ለሴኮንድ ታህል እንኳን የማያንቃቸው መሆኑ ጉዳይ ነበር። በተናገሩት ማፈር ሲገባቸው የተሰበሰቡበትን አዳራሽ በደህንነትና በጸጥታ አባላት ያስጠበቁ ስለተናገሩ ጀግንነትን የተላበሱ ይመስላቸዋል። የዚህ አይነት ተግባር ለመሰሎቻቸው ቢያንስ ለደርግም እንዳልበጀ ትምህርት በሆናቸው ነበር። ቀደም ቀደም ማለት የሚያበዛ ቀኑ ሲጨልምበት ደብቁኝ ማለቱ የማይቀር ነውና
የህዝብን አንድነት አፋልሰው በጉሳ መከፋፈል የሀገር አካልን አሳልፎ ለባዕዳን መስጠት ገበሬዎችን ከለመሬታቸው ያፈናቀሉ ለባዕዳን መቸብቸብ ሰብአዊና ዲሞክራሲያዊ መብቶችን እየደፈጠጡ ሀገር ወዳድን ለእስር ለግድያ ብሎም ለስደት መዳረግ ወዘተ የባንዳና የጠላትነት ተግባር እንጂ በምንም አጠየቂያ የጀግንነት ካባን አያላብስም። በዚህም የተነሳ ከህዝብ የተነጠሉ ይሁንታውን በፍቅር ወይንም ደግሞ ፍላጎትንና ጥቅሙን በማክበር ያላገኙ ወደፊትም ሊያገኙ የማይችሉ የታሪክ አሰላሞናቸውን ለመረዳት ተስኗቸዋል። በዚህም የተነሳ ያገዛዙ አባላትና ደጋፊዎች ምንም እንኳን ለሚቀጥሉት 5 ዓመታት በስልጣን ለመቆየትና ያገኙትን ጥቅማ ጥቅሞች ለማስጠበቅ ማንኛውንም ጸረ ዲሞክራሲ ተግባራት በከፍተኛ ጥረት አከናውነው የተሳካላቸው ቢመስላቸውም ባለው ሁኔታ ካለፉት ጊዜያት በበለጠ በውስጣቸው ደህንነት እንደማይሰማቸው ታየበት በህዝብ ዘንድ ተቀባይነት አግኝተናል ባሉበት አንደበታቸው ህዝብ ከምን ጊዜውም በበለጠ የተጠሉበትና ፍራቻ በውስጣቸው የነገሰባቸው መሆኑን ለማስተዋል ብሎም ለመታዘብ እንብዛም አያዳግትም። የህዝቡ ትግል እየተጠናከረ ከሄደና የሚፈልገውንም ድርጅትና አመራር ካገኘ ግን የስልጣን እድሜውን ባጭር ሊቀጭ የሚችል እንደሆነ ለሁሉም ግልጽ ነው። ትኩረታችንን በዚህ ላይ ሊሆን እንደሚገባው ሳይታለም የተፈታ ነውና በዚህ በኩል የምንችለውን ለማበርከት ጥረታችን ይቀጥላል። ለድልም እንደምንበቃ ላፍታም አንጠራጠርም። ለማንኛውም በዚህ የምርጫ ተውኔት ተሸፋፍነው እንዲያልፉ የተደረጉ መሰረታዊ ጥቦች ስለ ምርጫው ዲሞክራሲ መሆን አለመሆን ሳይሆን ከዚህ በፊት መረጋጋትና ዋስትና ማግኘት የሚገባቸው ህዝብ የሀገሩ ባለቤት መሆንና ማንኛውም ዜጋ በተፈጥሮ የተጎናጸፈውን የነጻነት መብት መከበር አለመከበር ጉዳይ ነበር። ከሁሉ በላይ የህዝብ ነጻነት መጎናጸፍ የሚገኘው በምርጫ ሳይሆን ምርጫ ራሱ የነጻነት መብት መከበር ውጤት መሆኑን የማስረገድ ጉዳይ ነው። ለዚህም ነው ነጻነት ከምርጫ ሳይሆን ምርጫ የነጻነት መብት መከበር ውጤት ነው ተብሎ አጽንኦት በተሞላበት ሁኔታ እየተገለጸ የሚገኘው። በርግጥም ያገዛዙ ቱባ ቱባ ባለስልጣናትና ካድሬዎች ስለ ምርጫ ቢወሻክቱ ስላስገኙት የሁለት ሀዝ መቀነሳት ፕሮፖጋንዳ ቢነዙ እነሱ ከተወገዱ ሀገሪቷ ከባድ አደጋ ላይ ልትወድቅ እንደምችል ቢያሟርቱ በምርጫ ተብዬ የቀልድ ተውኔቱ ሰላማዊ መሆኑና ህዝብ በውስጡ በተርመሰመሱ የደነት ጠባቂዎች ተገዶ በብዛት በተውኔቱ ለመሳተፍ መቻሉና የተጻፈበትን ወረቀት ያህል እንኳን ክብደት የሌለውን የድምፅ ካርድ ወደ ፈለጉት ኮሮጆስ ለመክተት እንዳሻቸው ለማድረግ መሰማራታቸው ይህ ሁሉ ክስተት በጠበንጃ ኃይል ያገኙትን ጥቅም ያጣሉና ማድረጋቸው የሚጠበቅ ነበር። ተደጋግሞ የተገለጸ አስተያየት ነው። ይህ አይነት ክስተት በተለያዩ ሀገሮች የታዩ በመሆናቸውም የሚያስገርም አይሆንም። ለመምረጥ መብት ካላቸው ዜጎች ውስጥ ሁሉም ተሳታፊ እንደነበሩ መጥለስ ቀደም ብሎ በመሳሌነት የተጠቀሱት በምስራቅ ጀርመንም ሆነ በምስራቅ አውሮፓ በአምባገነን አገዛዝ ስር ተዳደሩ በነበሩት ሀገራትም ጭምር የታየ እንደነበር የታሪክ መጽሐፍ የሚያመላክቱት ናቸውና የሚያስደንቅ አይሆንም። የወያኔ አገዛዝና ፈቀላጤዎች በተደጋጋሚ እንደሚያወሩት የመድብለ ፓርቲ ዲሞክራሲ ስርዓት አገዛዙ በሚያዘጋጀውና በሱ ሙሉ ቁጥጥር ስር በሚከናወነው ተውኔት ወቅት ብቅ ያሉ ተካፋይ በሚሆኑ ምንም አይነት ድርጅታዊ ህልውና በሌላቸው ስብስቦች ብዛት የሚለካ ጨርሶ ሊሆን አይችልም። ውሸት ሲደጋገም እውነት ይመስላል የተባለውን ተረት ተረት ስለተካኑበት ስለሚያምኑበት ይህንን ነጋ ጠባ በማስረጃነት ስላቀረቡ የዲሞክራሲ ካባ ሊላበሱ ጨርሶ አይቻላቸውም። የመብት ድፍጠጣ ተግባራቸው ያጋልጣቸዋልና በማህበረሰቡ ህይወት ላይ ቀጥተኛ ለውጥ በተለይም በወጣቱ ትውልድና የከፍተኛ ትምህርት ተመራቂዎች ለሆኑት ወጣቶች የወደፊት ሀገር ተረካቢዎች ዘላቂነት ያለው የስራ እድል በማያገኙበት ሁኔታ ጥቂት ሀብታሞችና በርካታ ድሆችን የፈጠረ የኢኮኖሚ እድገትን የመሰረተ ልማት ግንባታዎች ስለመስፋፋት ነጋ ጠባ ማውራት የተራበን ሆድ አይሞላም፣ የተጠማ ጉሮሮንም አያረጥብም። ከብረንዳ ዳሪነትም ሆነ ከወላጅ ትከሻ ጥገኝነት በዚህም የተነሳ ከሚደርስባቸው ህልና ሰቀቀን አያላቅቃቸውም። ማንኛውም ኢትዮጵያዊ ዜጋ በፈለገበት ያገሪቱ አካባቢ ሰርቶ መኖር ቀርቶ እንዲያውም ተፈናቅሎ ለድህነትና ለስደት በሚዳረግበት ምህዳር ውስጥ ስለ ነጻነት መብት መከበር ተደጋግሞ ቢለፈፍ ውሃ የሚቋጥር አይሆንም። ህዝብ በፍርሃት ድባብ ውስጥ ለመኖር ተዳርጎ ስለ ሰላምና ሰላማዊ ምርጫ ማውራት ራስን ከማታለል ውጪ በሌላ በምንም ሊተረጎም አይችልም። እንዲያውም ተዝናንተው በሚቀመጡበት
የስልጣን ወንበር የተከበረ ፈንጂ መኖሩን የሚያመለክት እንደሆነ በርካታ የፖለቲካ ታዛቢዎች አበክረው የሚገልጹት ነው። ይህም የጊዜ ጉዳይ እንጂ ባልጠበቁት ሁናቴ ፈንድቶ ለዚህ ምክንያት የሆኑትን ኃይሎች ጠራርጎ ከውድመት የሚጥል እንደሆነ ከተመክሮ የሚታወቅ ነው። ምርጫውን የምርጫ ባህሪ አሳጥቶ እንከሌለለበት ምርጫ አካሄድን ብሎ መኩራራት የትም እንደማያደርስ ከተመክሮም ሆነ ከታሪክ አለመማርን አመላካች ነው። በበኩላችን የተለያየ ትርጉሞች ስለሚሰጠው ዲሞክራሲ ሳይሆን የመደበለ ፓርቲ ዲሞክራሲ ለህዝባችን የህልውና ጉዳይና የሙሽረት ትግል መመሪያችን ነው። ስለሆነም ህብረተሰባችን የሚያንጸባርቀውም ይህንኑ ነውና ይህን አብይ ጉዳይ በንድፈ ሐሳብ ብቻ ሳይሆን በተግባር ታይቶ እንዲፈተን ካልተደረገ ትርጉም የለሽ እንደሆነ ስለምናቅ ይህን ለማደናቀፍ ወይንም ለማፋለስ የሚጥረውን የወያኔ አገዛዝ አጥብቀን እንቃወማለን፣ እናጋልጣለንም። ደጋግመን እንደገለጽነውም ለህዝባችን የመድበለ ፓርቲ ዲሞክራሲ ሆነ ሰብአዊ መብት የሰው ልጅ ፍላጎቶች ከሆኑት እንዳየር ፀሐይና ውሃ ሁሉ መሰረታዊ ናቸውና ለድርድርም እናቀርባቸው። አሁንም ስለ ሰው ፍጡር ያለን ግንዛቤ ከዚህ የተለየ ትርጉም ለኛ አይሰጠንምና በመሆኑም የነጻነት መብታችን መከበሩን ብሎም ዋስትና ማግኘቱን የሚያረጋግጥልን ስርዓት በቁራጥ ትግልና በህዝብ ተሳትፎ መገንባት አማራጭ የሌለው ነው። ይህ ተሟልቶ ሲገኝ ያኔ ፍላጎታችንና ጥቅማችን የሚያስከብርልን አስተዳደር ለመምረጥ የሚያስችለን የምርጫ ህግ እናገኛለን። ያኔ ህጉን እንዳይን ብለናችንም እንንከባከበዋለን። ያኔ ህጉ ከተጻፈበት ወረቀት በላይ ክብደትና በህዝቡም ተአማንነት ያለው ይሆናል። ነጻነታቸው ተጠብቆላቸው ከመንቀሳቀሱ ነጻ ፕሬስ ውጪ ልዩ ዘብ ጠባቂም ሆነ የባዳን ታዛቢ ያስፈልገን። ለራሳችን በራሳችን ለሁላችን ከኛ ሌላ ማንም ሊሆን አይችልምና በዚህ በኩል ሊተባበር የሚፈልግ ግለሰብም ሆነ ቡድን ዛሬም እንደቀድሞ በራችን ሁሉም ክፍት ነው።
Good luck and go.